እንደምናመሻችሁ የጋቢና ቪ አድማጮች የዕለተ ሰኞ መስከረም 9/2015 ዓ.ም ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም እንደተለመደው ለወጣቶች አዝናኝ አስተማሪ ያልናቸውን ፕሮግራሞች አሰናድተን ወደናንተ ይዘን መተናል። በዛሬው መሰናዷችን ብሬክስሩ በተፈኘ የሳይንስና ቴክኖሎጂ ውድድር ለመጨረሻ ዙር የደረሰ አንድ ወጣት ተማሪ እናስተዋውቃችኋለን። በፋሽን ኢንዱስትሪ ዙሪያ የሚያስቃኝ አንድ ፕሮግራም ይኖረናል። እነዚህ በምሽቱ ከያዝናቸው ፕሮግራሞች መካከል ጥቂቶቹ ናቸው። ፕሮግራሙን በመምራት አብራችሁ የማመሻው ስመኝሽ የቆየነኝ ኤልያስ አስማረ ከስቱዲዮ ያቀናብርልናል። በምስልና ድምጽ ቅንብር ሲሳሽናፊና ግርማ ደገፋም አብረውን አሉ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይ መከታተል ትችላላችሁ። አሁን ቀዳሚ ወደሚሆነው ዝግጅታችን ነው የምናልፈው። ለማችን ከፍተኛ ንዋይ በሚፈስበት የፋሽን ኢንዱስትሪ ከፍተኛ ተቀባይነት አግኝተው የኢትዮጵያ ባህላዊ አልባሳትን ለዓለም ገበያ ማቅረብ ከቻሉ ኢትዮጵያዊ የፋሽን ዲዛይነሮች መካከል ገነት ከበደ በዋናነት ተጠቀሳለች። ገነት በተለይ ዘመናዊ የሙሽራ አልባሳትና መዘነጫዎችን በመስራት የምትታወቅ ሲሆን ገነት ፓራዳይስ ፋሽን የተሰኘ ድርጅት መስርታ ባህላዊውን የሽመና ውጤት በዘመናዊ መልክ ማቅረብ ከጀመረች 30 ዓመታትን አስቆጥራለች። በዚህም ስራዎቿንና በዘርፉ ያበረከተችውን አስተዋጽኦ የሚዘክር የፋሽንና የሙዚቃ ትርኢት ለማካሄድ ዝግጅት ተጀምሯል። ይህንን አስመልክቶ ከገነትና ከትርኢቱ ፕሮዲውሰር አንቷን ሊንድሌ ጋር ያደረግነው ቆይታ ቀጥሎ ይቀርባል። ኢትዮጵያዊቷ እውቅ ዲዛይነር ገነት ከበደ የፋሽን ጥበብን በጣሊያንና አርጀንቲና ተምራ ወደ ሀገሯ ተመለሰች እንጂ ለፋሽንና ለዲዛይን ያላት ፍቅር ግን ከልጅነትና ከትምህርት ቤቷ የሚጀምር ነው።
አክሰሲቲ ዲጂታል ቻናል ለማበረታታት ማድረግ መጥቷል። የስኬት መጥቷል። ያስከም ትምህርት ነበርና እሱ ኢንፍሉዌንስ ነበረው። ስለዚህ በጣም ወድ ነበር። ጥሩ ነገር እንደለሽም ወድ ነበርና ያም ብዙ ኮምፒቲቲቭ አልጓል። በተጨማሪም ወደ ክዳት ስመጣ የሚዜ ልብሶችን ለተፋችልን ሰው እኔ ነበርኩ እንዲሆኑ ዳይሬክሽን ሰጥታት የተሰራልኝ እና ያው አሁን ከልጅነት ያደገ ነገር ነበረ። አስተዳደጋችን የሚሄድበትን ትምህርት ቤት ከዛ ደግሞ ያሆነ ሳይስጠርሽ ስመጣም ያ ነበር ዋናው ነገር ያነሳሳል።
ገነት ከሰላሳ ዓመት በፊት የዲዛይኒንግ ትምህርቷን ጨርሳ ወደ ኢትዮጵያ ስትመጣ በከፈተችው ፓራዳይዝ ፋሽን ድርጅት አማካኝነት የኢትዮጵያ አልባሳትን በዘመናዊ መልክ እየሰራች ለሀገር ውስጥ ገበያ ማቅረብ ጀመረች። በተለይ የምትታወቅበት ደግሞ በባህላዊ የሽመና ውጤቶች ዘመናዊ የሙሽራና የሚዜ አልባሳትን በመስራት ነው። ገነት እነዚህን አዳዲስ ዲዛይኖች ለህዝብ ስታስተዋውቅ ግን ተቀባይነትን ለማግኘት ጊዜ እንደፈጀባት ታስታውሳለች።
ካፕሲል የነበረው ክሪቲሲዝም ነበረበት ጊዜ የባህላዊ ልብሳችንን ልታጠፊ ነው፣ ቆራረጠችው፣ እንዲያደረገችው እየተባለ ያው በግለሰቡም ደረጃ በሚዲያ እንኳን ብዙ ድጋፍ እንጂ ተቃውሞ አልነበረኝም። ምክንያቱም ያው ጨርቆችን ተጠቅሜ ነው እንጂ ባህላችንን እኔ ራሴ አዞርቶ የራሴን የባህል ልብስ ለብሳለሁ። ምክንያቱም የእኛ ባህል የኢትዮጵያ ባህል ወይም የእኛ ያንን ቅርስ እዚህ በቀላል በእኔ አንድ ሲምፕል ዲዛይነር ሊጠፋ አይችልም። ስለዚህ ለማሳየት የፈለኩት ዋናው ትልቁ ነገር የኢትዮጵያ ሚክስ የሚመረቱ በሽመና የሚመረቱ ጨርቆችን ወደ ዘመናዊነት መለወጥ እንደሚቻል ነው ያሳየሁትና ያ ደግሞ ሰውን በየአመቱ በየጊዜው አዳዲስ ነገር እየሰራ አቀርብ ስለነበረ እንዳልወድቅም ሰውም ለካ ጥሩ ነገር ነው ብሎ ብዙ ሰውም የኔ ምግብ ተከትሎ ዛሬ በጣም ብዙ ዲዛይነሮች አሉኝ። እግዚአብሔር ይመስገን አሉ። አገር ውስጥ በጣም ብዙ ፋሽን ዲዛይነሮች ስላሉ
በሀገር ደረጃ በዘርፉ የካበተ ልምድ በሌለበትና እንደ ዋና ስራና መተዳደሪያ መሆኑ ድል አነስተኛ በሆነበት የፋሽን ኢንዱስትሪ ስራዎቿን መውጣት የቻለችው ገነት ታዲያ በአለም ገበያ ውስጥም ተጽዕኖ መፍጠር ይችላልች። ገነት ፋሽን በሚል ስያሜ የሚታወቁ የተለያዩ በባህላዊ ጨርቆች የተሰሩ አልባሳትንም ለገበያ በማቅረብ ላይ ትገኛለች። ታዲያ ጥቂት ሀገራት የተቆጣጠሩትን ይህን ያለም ገበያ ሰብሮ መግባት አስቸጋሪ አልነበረም ወይ ስልጠይቀታለሁ?
እንግዲህ ለኛ መንገድ በተለይ ፋሽኑ በጣም ብዙ ሄዷል። ግን ለኛ ዩኒክ የሚያደርገን ወይም አውቴንቲክ የሚባለው የተለየ የሚያደርገን የኛ ባህል ትራዲሽናል የሽመናው በእጅ የሚሰሩት ነገሮች ትልቅ ባሌ አለው። በተለይ በአሁኑ ዘመን ባለፉት የተወሰኑ ዓመታት የሰስተናብሊቲ የሚባለው ነገር ትልቅ ኢምፓክት አለው። በተለይ ከሴት ጋር መስራትኛው ታሪካችንን አናወራም። ስቶሪ ቴሊንግ ተብሎ ዛሬ ሁሉም የሰራውን ያሰራውን ማውሮፕ አንድ እርምጃ ነው ሄደው፣ እኛ ግን እናፍራለን። አስተዳደጋችንም ብዙ አታወሪ ምን ያህል ራሴ በስራዬ ይሄናድ አልልም። ግን ዛሬ ያን ማለቱ ነው ወደ ሌላ ደረጃ እንድትሄጂ የሚያደርግ። በተለይ የእውነት ያደረግሽው ነገር መቶ ማንም ቢያይ የማያፍርበት፣ ምክንያቱም ሲንግ ኢዝ ሊቪንግ ይላሉ እነሱ። እና አንዳንድ ባያወታው ብድግ ብለው ይመጣሉ። ያያችሁን ነገር በልካ ያደርጋሉ። ስለዚህ ያ በእውነቱን ይዞ መሄድ የምትሰሪው ነገር ትክክል መሆኑን ማሳየት መቻል በራሱ ትልቅ መታመንን ያመጣል።
ሌላ ከምትጠቀሱበት ነገር አንዱ ሴቶችን በተለይ ደግሞ በዚህ ስራ ውስጥ በማበረታታት ወጣቶችን አዳዲስ ዲዛይነሮች እድል እንዲያገኙ በማድረግ ነው። እና እስቲ ስለዚህ ንገሪኝ።
እግዚአብሔር ይመስገን በጣም ብዙ ልጆች ስላሉኝ፣ በተለይ ኢንተርንሺፕ መጥተው ብዙ ልጆች አሉ ከኔ ጋር ቆይተው ይመለሳሉ። እና ያ ነው ለእኔ ሴት ልጅን ተደገፍን ህብረተሰባችን ይለወጣል። ይሄ በጣም የማምንበት መርሆ ነው።
ይህንን የገነት የሰላሳ ዓመት የፋሽን ዲዛይን ሙያ ለመዘከር ታዲያ አዲስ አበባ ከሚገኘው ፍሬንድሺፕ ፓርክ በቴሌቪዥን በቀጥታ ለዓለም የሚሰራጭ ታላቅ የፋሽን ትርኢት ለማካሄድ ዝግጅት ተጀምሯል። የፕሮግራሙ ፕሮዲውሰር እና በኢትዮጵያ ዙሪያ ከ24 በላይ ዶክመንተሪዎችን የሰራው አንቷን ሊንግሌ እንደሚለው የፋሽን ትርኢቱን የምትመራው የገነት የረጅም ጊዜ ጓደኛ ታዋቂዋ ኢትዮጵያዊት ሞዴል ሊያ ከበደ ናት።
The background of Leah Kabada with Gannett Kabada, they have a friendship, and also Leah.
አዎ እንግዲህ ሊያ ከበደ እና ገነት ከበደ ረጅም ጊዜ የቆዩ ጓደኞች ናቸው። ሊያ ከበደም ዓለም አቀፍውቅና ያገኙት ታዋቂ ኢትዮጵያውያን ሞዴሎች አንዷ ነች። ነገር ግን ከአመታት በፊት ሊያ ስራ ስትጀምር እንደሆነ በዓለም ደረጃ ከመታወቋ በፊት ለገነት ሞዴል ሆና አሰርታለች። ከዛን ጊዜ ጀምሮ ነው ጓደኝነታቸው የተመሰረተው። እስካሁንም ይገናኛሉ፣ አብረው ይሰራሉ። ስለዚህ በዝግጅቱ ላይ ተገኝታ ስለገነት ስለስራዎቿና ረጅም አመታት ስላስቆጠረው ጓደኝነታቸው ትነግረናለች።
And also there is a group of musicians who will perform on the event and they're from Italy.
ሌላው በዝግጅቱ ላይ ከጣሊያን የሚመጡ ሙዚቀኞች ዝግጅታቸውን ያቀርባሉ። ለምን እነሱ ተመረጡ? ምናልባት ገነት ትምርቷን በጣሊያን ከመማሯ ጋር ግንኙነት ይኖረው ይሆን?
Yes, that's correct. And it's studying in Italy. So a lot of her beginning was
በትክክል የገነት የፋሽን ዲዛይን ስራው አይመጀምረው ስለ ፋሽን ያወቀችው በጣሊያን ነው። ስለዚህ የመጣችበትን መንገድ የሚገልጽ አንድ ነገር እንዲኖር ፈለግን። ለዛ ነው ይሄን የኦፕራ የሙዚቃ ቡድን ከጣሊያን የምናስመጣው። በክላሲካል ሙዚቃ በጣም የታወቁ ሲሆን ልክ እንደገነት ታሪካዊ ወይም ባህላዊና ዘመናዊ ስራዎችን እያደባለቁ የሚሰሩ ናቸው።
በዝግጅቱ ላይ ገነት ዲዛይን በሚል አዲስ ያሜ የሚተዋወቁ አዳዲስ የገነት ልብሶች ለእይታ የሚቀርቡ ሲሆን የገነትን የ30 አመት የሙያ ጉዞ የሚያስቃኝ ሌላ የጥቁርና ነጭ የፎቶ አውደ ርዕይ እንደሚኖርም አንቷን ገልጾልናል።
For me, our relationship is more than just a work relationship.
የኔና የገነት ግንኙነት ከስራም ያለፈ ነው። ለረጅም ጊዜ አውቃታለሁ። ለአንድ ዶክመንተሪ ስራ ቃለ መጠይቅ አድርጌላት ከተዋወቅን በኋላ ጓደኛ ሆነን። እጅግ በጣም ለስራው የተሰጠች ታታሪ ሰው ናት። የኢትዮጵያን ባህላዊ አልባሳት በጣም ትወዳለች። እናም ያንን በዘመናዊ መንገድ ሰርታ ኢትዮጵያ እንድትጠራበት ማድረግ ያስደስታል። ለስራዋ ልዩ ፍቅር አላት። ግን ደግሞ ከዛ በላይ ሴቶችን ማብቃት ልዩ ስሜት የሚሰጣት ነው። ሴቶች የራሳቸውን ንግድ እንዲጀምሩ በጣም ተበረታታለች። ስለዚህ ገነት በአጠቃላይ ግሩምና እጅግ የምትደነቅ ሰው በመሆኗ ክብርና አውቅና ይገባታል። እኔ ደግሞ የዚህ ዝግጅት ፕሮዲውሰር በመሆኔ በጣም ደስተኛ ነኝ።
የ30 አመት የፋሽን ዲዛይን ጉዞዋ ሲከበር ታዲያ ገነት ለአዲስ ስራዎችም እየተዘጋጀች ነው። በተለይ ገና ብዙ ይቀራዋል የምትለው የሽመና ጨርቆች በዘመናዊ መልክ በስፋት እንዲመረቱና ለገበያ እንዲቀርቡ ማድረግ እንዲሁም ሙያዋን ለወጣቶች የምታካፍልበት ትምህርት ቤት መክፈት ህልሟ ነው። ሙያውን ከሚዘትረው የፋሽን ትርኢት የሚሰበሰበው ገቢም በካንሰር በሽታ ለተጠቁ ህፃናት ህክምና እንደሚውል አዘጋጆቹ ገልጸዋል። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አሜሪካ ድምጽ ራዲዮ የሚተላለፈውን የጋቢና መሰናዷችንን ነው የተከታተላችሁት ያላችሁት። ወደ ተከታዩ መሰናዶ ከመላፋችን በፊት ብሪታንያን ላለፉት 70 አመታት በንግስትነት ያገለገሉት ንግስት ኤልሳቤጥ ሁለተኛ የቀብር ስነ ስርዓት ዛሬ ዌስት ሚኒስተር አቤ በሚገኘው ታሪካዊ ቤተክርስቲያን ተፈጽሟል። በዚህ ስነ ስርዓት ላይም ከ200 የተለያዩ የዓለም ክፍል ከ500 በላይ የሚጠጉ ንጉሳውያን ቤተሰቦች ፕሬዝዳንቶችና ጠቅላይ ሚኒስትሮች በቀብር ስነ ስርዓቱ ላይ ተገኝተዋል። ይህ ቤተ ክርስቲያን ንግስት ኤልሳቤጥ ለመጀመሪያ ጊዜ ንግስናቸውን የተቀበሉበት እንዲሁም በአውሮፓውያኑ 1947 ዓመተ ምህረት ከልዑል ፊሊፕ ጋር ጋብቻቸውን የፈጸሙበት ነው። ይህን ያህል ቁጥር ያላቸው መሪዎች ንጉሶችና ንግስቶች በአንድ ቦታ ሲገኙ ታዲያ ከ10 ዓመታት በኋላ ለመጀመሪያ ጊዜ መሆኑም ተገልጿል። ከፍተኛ ቁጥር ያለው ህዝብም በስፍራው ተገኝቷል። በዚህ ምክንያት በለንደን የነበረው ከፍተኛ የጸጥታ ጥበቃ እጅግ ከፍተኛ ነበር። በጥበቃ ላይ ከተሰማሩት 10,000 በላይ የፖሊስ አባላቶች በተጨማሪ የፖሊስ ኃይሎች በተጠንቀቅ ላይ ይጠብቁ እንደነበር ተገልጿል። በመቶዎች የሚቆጠሩ የጦር ሰራዊት አባላትም በበጎ ፈቃደኝነት የንግስቲቱ አስክሬን በሚያልፍባቸው ጎዳናዎች ላይ ለጥበቃ ተሰማርተዋል። ከሳምንት በፊት ህይወታቸው ያለፈው ንግስት ኤልሳቤጥ አስክሬን ላለፉት 10 ቀናት በተለያዩ የብሪታንያ አደባባዮች እየተዘዋወረ የሀገሪቱ ዜጎችም ሀዘናቸውን ሲገልጹ መቆየቱ ይታወሳል። ወደ ተከታዩ መሰናዶ ነው የምናልፈው። ከሰሞኑ በተለያዩ ማህበራዊ ሚዲያዎች ላይ ነዋሪነቱን በዚህ በዩናይትድ ስቴትስ ያደረገው አቤል ዳኝ ቪዲዮዎች ሲጋሩ ተመልክተናል። ወጣቱ ብሬክስሩ ጁኒየር የተሰኘ የሳይንስ እና የቴክኖሎጂ ውድድር እየተወዳደረ የሚገኝ ሲሆን ከ2400 ተወዳዳሪዎች ውስጥ በመመረጥ ለመጨረሻው የፍጻሜ ውድድር ከደረሱ 30 ተማሪዎች መካከል አንዱ ሆኗል። ኤደን ገረመው ከወጣቱና የቴክኖሎጂ ባለሙያ ከሆኑት ወላጅ አባቱ አቶ አሰፋ ዳኜ ጋር ቆይታ አድርጋ ተከታዩን አሰናድታለች።
Noise cancellation is a miracle. But how does it work?
Well, we know that noise is produced by vibrations.
ይህ ነዋሪነቱ በዩናይትድ ስቴትስ ዋሽንግተን ዲሲ አካባቢ የሆነው አቤል ዳኝ ብሬክስሩ በተሰኘው የታዳጊ የቴክኖሎጂ ፈጠራ ባለሙያዎች መወዳደሪያ ቪዲዮ ነው። በቅርቡ 18 ዓመት ልደቱን ያከበረው አቤል ብሬክስሩ በተሰኘው በዚህ ውድድር ላይ በአንድ ደቂቃ ተኩል ወይም ደግሞ በ90 ሰከንዶች ውስጥ አንድን ሳይንሳዊ ጽንሰ ሐሳብ ቀላልና ማራኪ በሆነ መንገድ ማስረዳት መቻል አለበት። አቤል ስለ ውድድሩ እንዲህ ያስረዳል።
The video that explains it most clearly in a fun, engaging, creative way.
አሸናፊው ቪዲዮ የሰራው ሰው $200,000 የነጻ የትምህርት ዕድል ለተማረበት የሁለተኛ ደረጃ ትምህርት ቤት $100,000 የሳይንስ ላብራቶሪ መገንቢያና ተማሪው አነቃቅቶኛል አግዞኛል ለሚለው መምህር ደግሞ $50,000 ሽልማት ያገኛል። ይህ ህይወትን በእጅጉ የሚቀይር ነገር ነው። ከዚህ በተጨማሪም አሸናፊው በሳይንስና በቴክኖሎጂ ዘርፍ እጅግ ከተከበሩ ሰዎች ጋር የመተዋወቅና ትስስር የመፍጠር እድል ያገኛል። ውድድሩ የተለያዩ ደረጃዎች አሉት። አሁን ሩብ ፍጻሜ ላይ ደርሻለሁ። ይሄ ማለት መጀመሪያ ላይ ከተወዳደሩት 2400 ሰዎች መካከል 30 ቀርተናል። ስለዚህ አሁን እጅግ ብዙ ሰዎች ብሬክትሩ ጁኒየር ቻሌንጅ የሚለው ገጽ ላይ በዩቲዩብም ሆነ በፌስቡክ ላይ ሄደው ላይክ ያደረጉት ወይም አስተያየታቸው ለተውለት ቪዲዮ ብዛቱ ታይቶ በህዝብ ተወዳጅ ሆነ የሚለውን በማሸነፍ በቀጥታ ለመጨረሻው ዙር ያልፋል ማለት ነው።
አቤል የመረጠው ሳይንሳዊ ጽንሰ ሐሳብ በጫጫታ ማዕከል ተቀምጦ ድምጽን ማጥፋት ያስቻለው ቴክኖሎጂ እንዴት እንደሚሰራ በቀላሉ የሚያስረዳ ነው። የቪዲዮ በብዙ ኢትዮ ኤርትራያን ዘንድ በማህበራዊ ሚዲያ ላይ ከተጋራ በኋላ ብዙዎች ተመልክተውታል። ነገር ግን ውድድሩን ለማሸነፍ ብሬክስሩ ገጽ ላይ ሰዎች በመሄድ የሱን ቪዲዮ መውደድ እንዳለባቸው፣ ላይክ ማድረግና አስተያየት መተው እንዳለባቸው ይናገራል። ገና ከልጅነት እድሜው አንስቶ በቴክኖሎጂ ላይ ከፍተኛ የሆነ ስሜት እንዳዳበረ የሚናገረው አቤል ከዚህ ቀደም የተለያዩ መተግበሪያዎችንና ስራዎችንም ሰርቷል።
My passion is computer science and it's been like that way since
በጣም የምወደው ነገር ኮምፒውተር ሳይንስ ነው። ገና ከልጅነቴ ከስድስት እና ከሰባት ዓመት አንስቶ አባቴ ኮድ ሲያደርግ ያየሁ በዛ መልኩ ነው የጀመርኩት። ስጀምር ክህሎቴን ለማዳበር አነስተኛ መተግበሪያዎችን መስራት እንዲሁም የዩቲዩብ ስልጠናዎችን በማየት ነው መለማመድ የጀመርኩት። አሁን ላይ ትልቁ ጊዜን የሚወስደው ነገር ሜከር ስፔስ የተሰኘው ከጓደኞቼ ጋር የከፈትኩት በጎ አድራጎት ድርጅት ነው። አማዞን በገንዘብ እየደገፈን ሲሆን በስቴም ሳይንስ ላይ ያሉ ወጣቶች ትስስር እንዲፈጥሩ የተለያዩ የቴክኖሎጂ መማማሪያ መደገፊያዎችን እንዲያገኙ የመሳሰሉትን የሚሰራ ነው። ከዛ በተጨማሪም ጊዜን የተለያዩ መተግበሪያዎችን በመስራት አሳልፋለሁ። ከሁሉም የተወደደው ደግሞ ባትል ሮያል የተሰኘው በቡድን የሚጫወቱት እንቅስቃሴ የሚጠይቅ መተግበሪያ ነው። ይሄ መተግበሪያ በiOS እና በአንድሮይድ ላይ ይገኛል።
በዚህ ሳምንት የመጀመሪያ ዲግሪውን ለመስራት ወደ ስታንፎርድ ዩኒቨርሲቲ የሚያቀነው አቤል ከዚህ በተጨማሪም በበጎ ስራ ላይ የሚሳተፍ ሲሆን በቅርቡም በደብረ ማርቆስ ለሚገኘው የሐዲስ ዓለማየሁ አካዳሚ ለተማሪዎች የኦንላይን የቴክኖሎጂ ስልጠና መስጠቱን ይናገራል።
Learning computer science, but I also love to share what I learned to other people.
Computer science no maro dallo. Esun bicha sayon ani yetemarkutin leliluch edilun lalagenyu sewoch magaratim wodallo. Selezih be Debre Marcus yemigeny and adari timirt betalle. Hadis Alamayehu Academy ibalal. Baahunu kremt እስከ እኩለ ሌሊት ድረስ እያመሸው በነሱ ንጋት ሲሆን እየጠበቅኩ ለሁለት ሳምንት የዌብ ግንባታ አስተምራለሁ። በርግጥ ይሄ መርሃ ግብር ለአንድ ሳምንት ታስቦ የተጀመረ ቢሆንም በነበረው የቴክኒክ ችግር ሁለት ሳምንት ፈጅቷል። በአዲስ ዓለማየሁ ትምህርት ቤት የሚማሩ 100 የሚሆኑ የሁለተኛ ደረጃ ተማሪዎች ናቸው ኮርሱን የወሰዱት። በጣም ቢደክመኝ የነበረ ቢሆንም መጨረሻ ላይ የሰሩትን ሳይ በትንሽ ነገር እንደዛ መስራታቸው ግን አስደንቆኛል።
የወደፊት ህልሙ ኢትዮጵያ በመሄድ ሀገሩን መርዳት መሆኑን የሚናገረው አቤል ይሄ ተሞክሮ ቢያዳክሙም ወጣቶች እድሉን ካገኙ በቶሎ መለወጣቸውን ያየሁበት ነው ይላል። አቤል ወደዚህ ሙያ እንዲገባ ተጽዕኖ ያሳደሩበት ወላጅ አባቱ ዶክተር አሰፋ ዳኜ በዚህ በቴክኖሎጂ ሙያ በአዲስ አበባ ዩኒቨርሲቲ በመምህርነት ያገለገሉ ሲሆን PhDያቸውን በአየርላንድ በመስራት በአሁን ሰዓት በማይክሮሶፍት ድርጅት ውስጥ ተቀጥረው የሚያገለግሉ ባለሙያ ናቸው። ዶክተር አሰፋ አቤል ከልጅነቱ ጀምሮ በራሱ ተነሳሽነት ከበድ ያሉ ነገሮችን መሞከር የሚወድ ልጅ ነበር ይላሉ።
እኔም ባለቤቴም የቴክኖሎጂ ሰዎች ነን። ቪዥዋሊ በቃ ሲያወራን እንደ ትልቅ ሰው ነው የምናወራው። ይሄ ተሰርቷል አናደርገውም፣ ፑሽ ፓክ አናደርግም፣ ኢንካሬጅ እናደርገዋለን እንደዛ እንዲያደርግ እና ከዛ በኋላ ፕሮግራም መጻፍ ሲጀምር መጀመሪያ ያለው ምንድን ነው፣ ለምን ፕሮግራም ይሄ ሰው ፎቶ አንስቼ ከእንትን አድርጌ ቅድም ኤክስፕሌን ያደረገውን ማለት ነው እና ባክግራውንዱን እየቀያየሁ መስራት እችላለሁ። ይሄ እኮ ተሰርቷል ልለው አልፈለኩ ማለት ያ ቴክኖሎጂ አለ በተለያየ መልኩ ማለት ነው። እሱም ያስብበት ይላል። ግን ያሳሰበኝ ከባድ አይዲያ ነው ሰለው ሄድ እና እንትን እንዳያረግና እንዳያቆም ፈለኩኝና ለምን ትራንዚሽን ነገሮችን እንደዚህ አትሞክርም እለዋለሁ። አሁን እሱን ሰራለሁ ግን ይሄን መስራት ፈልጋለሁ አለ እና ቀጠለ። ኦኬ አልኩት እና ከዛ በኋላ አንድ ቀን የሆነ ፕሮግራም ሰርቶ ይሄ ነገር እየሰራ ነበረ ግን እምቢ አለኝ አለ። ከየት አገኘው ስለው የሆነ ሳይት ስንሰጠ ተቀሰለኝ እና ያ ሳይት ማለት ፕሮግራመርስ ፕሮፌሽናል ፕሮግራምስ ኢቭን ዛሬ የሆነ ነገር ሲያገኝ ማወቅ ስፈልግ የምሄድበት ሳይት ነው። ከየት አገኘው ደግሞ ስም ስለው ጉግል አድርጌ እና እዛ ላይ መግባቱ ማግኘቱ መጠቀሙ ከዛ ላይ ከዛውሩ ደው መስራት መጀመሩ በጣም እንት ያስከረመኝ ነገር ነበር። ከዛ የተረዳሁትና እንደው ለሌሎችም ወላጆች ልጆችን explore እንዲያረጉ opportunities መስጠትና and አትችሉትም የሚሉት ነገር መኖር የለበት።
ዶክተር አሰፋ ከዚህ በተጨማሪም ልጆች በሚወዷቸው ነገሮች ላይ እንዲያተኩሩ በማድረግ ውጤታማ እንዲሆኑ ማድረግ ይቻላል ይላሉ።
መጀመሪያ እንትኖችን የማያዝ ነው አንዳንዴ ምን መስራት ይችላል። ለምሳሌ ጌም ስለ ጌሚንግ አሁን በራሱ አንዳንድ ልጆችን ብዙ በጊዜያቸው በጌሚንግ የሚያውሉበት ነገር አለ። ግን ጌም ከመጫወት ይልቅ ጌም መስራት የሚሉትን ነገር ኢንካሬጅ ለማድረግ ሞክር ነበር እና ሰምሃው ያንንም ወስዶታል። እና ይሄ ፓሽን እንደዚህ እንደ ሆቢ የሚይዙትን ነገር የሚጠቅማቸው ነገር በህይወታቸው እውቀት የሚያገኙበትን ነገር እንዲያረጉ ጋይድ ማድረግ በተወሰነ መልኩ እነዚህ አይነት ነገሮች መሰለኝ እና ፊውቸራቸው ምን ሊሆን እንደሚችል ኮንስታንትሊ ያው ማሳየት እንደምን ማለት ነው።
አቤል ታኝ በሚሳተፍበት የብሬክስሩ ጁኒየር ቻሌንጅ ወደ ተከታዩና የመጨረሻው ደረጃ የሚያልፉ ሰዎች ነገ ማክሰኞ መስከረም 10/2015 ውጤቱ የሚታወቅ ሲሆን አቤል ሊደግፉት የሚሹት ሰዎች ብሬክስሩ የሚለው የፌስቡክ እና የዩቲዩብ ገጽ ላይ በመግባት የእሱን ቪዲዮ ላይክ በማድረግ እንዲሁም ደግሞ እዛ ላይ መልእክታቸውን በመተው እንዲረዱት ጠይቋል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ሰናዶችን ይቀጥላል። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ ገጻችን @voaamharik ወይም ደግሞ በትዊተር #voaamharik በማለት ልታደርሱን ትችላላችሁ። ተከታዩ መሰናዶችን የሚሆነው ሳምንታዊ ስፖርት ነው። ኬኔዲ አባተ እንደሚከተለው አዘጋጅቶታል።
በኮፐንሃገን በተካሄደ የግማሽ ማራቶን በሁለቱም ጾታ ኢትዮጵያውያን አትሌቶች አሸንፈዋል። ትናንት መስከረም 8 በዴንማርክ ኮፐንሃገን በተካሄደው የግማሽ ማራቶን ውድድር ኢትዮጵያውያን አትሌቶች ሚልኬሳ መንገሻና ታዱ ተሾመ ባለድል ሆነዋል። በወንዶች ምድብ አትሌት ሚልኬሳ መንገሻ ርቀቱን 58 ደቂቃ ከ58 ሰከንድ በማጠናቀቅ የግሉን ፈጣን ሰዓት በማስመዝገብ አሸንፏል። ከአትሌት ሚልኬሳ በ7 ሰከንድ ዘግይቶ የገባው የሀገሩ ልጅ አትሌት አምደወርቅ ዋለልኝ ደግሞ ሁለተኛ ወጥቷል። ሁለቱን ኢትዮጵያውያን አትሌቶች ተከትሎ ሶስተኛ ደረጃን ያዘው ኬንያዊው ፌሊክስ ኪፕኮች ነው። በሴቶች ምድብ ደግሞ ኢትዮጵያውያን አትሌቶች ከአንድ እስከ 3 ተከታትለው በመግባት አሸንፈዋል። አትሌት ታዱ ተሾመ ግማሽ ማራቶኑን 1 ሰዓት ከ06 ደቂቃ ከ13 ሰከንድ በማጠናቀቅ ስታሸንፍ አትሌት ጽጌ ገብረሰላማና አትሌት ጥሩዬ መስፍን ደግሞ ሁለተኛና ሶስተኛ በመሆን ተከታትለው መግባታቸውን የዓለም አትሌቲክስ መረጃ ያመለክታል። በአውስትራሊያ ሲድኒ በተካሄደ የማራቶን ውድድር ደግሞ በሴቶች ምድብ ኢትዮጵያውያን አትሌቶች አንደኛና ሁለተኛ ወጥተዋል። አትሌት ትዕግስት ግርማ 2:25 ከ10 በሆነ ሰዓት አንደኛ በመውጣት ውድድሩን ስታሸንፍ አትሌት ለተብርሃን ኃይላይ ሁለተኛ ደረጃን ይዛለች። በውድድሩ ሶስተኛ የወጣችው ኤርትራዊቷ አትሌት ናዝሬት ወልዱ ናት። በወንዶች ማራቶን ደግሞ አትሌት ጫሉ ዲሶ አንደኛና ሁለተኛ የወጡትን ኬንያውያን አትሌቶች ሞሰስ ኪቤትና ኮስማስ ማቶሎን ተከትሎ በመግባት ሶስተኛ ደረጃን ይዞ አጠናቅቋል። በካፍ ውድድሮች ከሚሳተፉት የኢትዮጵያ ክለቦች መካከል ፋሲል ከነማ ወደ ቀጣዩ ዙር ሲያልፍ ቅዱስ ጊዮርጊስ ድል አልቀናው። በአፍሪካ ኮንፌዴሬሽን ዋንጫ የሚሳተፈው ፋሲል ከነማ ከቡማ ሙሩ ጋር ባለፈው ሳምንት በታንዛኒያ ባደረገው የቅድመ ማጣሪያ የመልስ ጨዋታ 1-0 ተሸንፏል። ይሁን እንጂ በባህር ዳር ባደረገው የመጀመሪያ ዙር የቅድመ ማጣሪያ ጨዋታው 3-0 ያሸነፈው ፋሲል 3-1 በሆነ ድምር ውጤት ወደ ቀጣዩ ዙር አልፏል። ፋሲል ቀጣዩን ዙር የማጣሪያ ጨዋታውን ከቱኒዚያው ሴፋ አክሲያን ጋር ያደርጋል። በአፍሪካ ሻምፒዮንስ ሊግ የሚሳተፈው ቅዱስ ጊዮርጊስ ደግሞ ከሱዳኑ አልሂላል ኦምዱርማን ጋር በካርቱም ባደረገው የቅድመ ማጣሪያ የመልስ ጨዋታ 1-0 ተሸንፏል። የጨዋታው መደበኛ ሰዓት ሊጠናቀቅ 5 ደቂቃ ሲቀረው በተቆጠረበት ግብ ነው ቅዱስ ጊዮርጊስ የተሸነፈው። በሀገሩ ባደረገው የመጀመሪያ ዙር ጨዋታ 2-1 ያሸነፈው ክለቡ በደርሶ መልስ ያስመዘገበው ድምር ውጤት 2:0 ቢሆንም የሱዳኑ አልሂላል ከሜዳው ውጪ ባስቆጠረው ግብ ምክንያት ወደ ቀጣዩ ዙር ሲያልፍ ቅዱስ ጊዮርጊስ ከሻምፒዮንስ ሊጉ በጊዜ ተሰናብቷል። President Biden በእስር ላይ ከመትገኘው የቅርጫት ኳስ ኮከብ የግራይነር ቤተሰብ እንዲሁም ከዊላን ቤተሰብ ጋር ተገናኝተው ተነጋገሩ። የዩናይትድ ስቴትስ ፕሬዝደንት ጆ ባይደን በሩሲያ ታስረው ከሚገኙት የሁለት ጊዜ የኦሎምፒክ ሻምፒዮኗ ብሪትኒ ግራይነር እና የቀድሞ የባህር ኃይል ፖል ዊላን ቤተሰቦች ጋር ለመጀመሪያ ጊዜ በዋይት ሃውስ ተገናኝተዋል። በሩሲያና በዩክሬን ጦርነት ምክንያት ዩናይትድ ስቴትስ ከሩሲያ ጋር ያላት ግንኙነት በመሻከሩ ምክንያት ሁለቱን አሜሪካውያን ለማስፈታት የሚደረገው ጥረት ፈታኝ እንደሆነ ቀጥሏል። ዋይት ሃውስ እንዳስታወቀው ባይደን በቅድሚያ አግኝተው ያናገሩት የፖልን እህት ኤልዛቤት ዊላንን ሲሆን በመቀጠልም ከብሪትኒ ግራይነር ፍቅረኛ ከሼሪልና ከቅርጫት ኳስ ኮከቧ ወኪል ሊንሳይ ኮላስ ጋር ተገናኝተው ተነጋግረዋል። ከንግግሮቹ በኋላ የዋይት ሃውስ ቃል አቀባይ ካሪን ዣን ፒየር በሰጡት መግለጫ ፕሬዝዳንት ባይደን ብሪትኒንና ፖልን በሰላም ወደ ቤት ለማምጣት በሁሉም መንገዶች በቁርጠኝነት የሚያደርጉትን ጥረት እንደሚቀጥሉ ለቤተሰቦቻቸው ገልጸውላቸዋል ብለዋል። የእስረኞቹ ቤተሰቦችም በጉዳዩ ላይ ከፕሬዝዳንቱ ጋር በአካል ተገናኝተው በመነጋገራቸው መደሰታቸውን ገልጸዋል። የ31 ዓመቷ ፕሮፌሽናል የቅርጫት ኳስ ተጫዋች ብሪትኒ ግራይነር በሩሲያ ያልተፈቀደ አደንዛዥ እጽ ይዛ ተገኝታለች በሚል ካለፈው የካቲት ወር ጀምሮ በእስር ላይ ትገኛለች። የቀድሞው የባህር ኃይል የ52 ዓመቱ ፖል ዊላን ደግሞ በስለላ ተግባር ላይ እንደተሰማራ በመግለጽ ሞስኮ ከአራት ዓመታት በፊት ነው በቁጥጥር ስር ያዋለችው። የፖል ፖግባ ወንድም ማቲያስ በፖግባ ላይ በመዛት ወንጀል ተጠርጥሮ በቁጥጥር ስር ዋለ። ከፍተኛ ገንዘብ እንዲከፍላቸው በመጠየቅ በዩቬንቱሱ አማካይ ፖግባ ላይ ታጥቀው ዝተዋል የተባሉት የፖግባ ታላቅ ወንድም የ32 ዓመቱ ማቲያስ ፖግባና አብረውት የሚንቀሳቀሱ አራት ግለሰቦች በቁጥጥር ስር መዋላቸው ታውቋል። አምስቱም ተጠርጣሪዎች ከማክሰኞና ረቡዕ ጀምሮ በእስር ላይ እንደሚገኙ የሮይተርስና ኤኤፍፒ ዘገባ ያመለክታል። የፖል ፖግባ ታላቅ ወንድምና ሌሎች አራት ግብረአበሮች ፖግባን አስፈራርተው ለመዝረፍ ጥረት አድርገዋል በሚል ሊከሰሱ እንደሚችሉ ኤኤፍፒ ከፍትህ ምንጮች አረጋግጫለሁ ብሏል። ፖል ፖግባ በሐምሌ ወር ለቱሪን አቃቢያን ህጎች ባቀረበው አቤቱታ ወንድሙ የሚገኝበት ታጥቆ የሚንቀሳቀስ ቡድን 13 ሚሊዮን ዩሮ እንዲከፍል በማስፈራራት እንደጠየቀው አመልክቷል። ወንድሙን ጨምሮ የታጠቀው ቡድን አባላት ፖግባ ኢንተርናሽናል እግር ኳስ ተጫዋች ከሆነ በኋላ ምንም ድጋፍ አላደረገልንም በማለት ደጋግመው ያስፈራሩት እንደነበር የፈረንሳይ ፖሊስ በቅርቡ መግለጹ ይታወሳል። ፖግባ ከዚህ ቀደም 100 ሺህ ዩሮ ለቡድኑ መክፈሉንም ለመርማሪዎች መግለጹን ፖሊስ ይፋ አድርጓል። የፈረንሳይ አቃቢያን ህጎች ናሴ 27 2014 ዓ.ም በጉዳዩ ላይ ምርመራ የጀመሩ ሲሆን የፖግባን እናት ጨምሮ በርካታ ሰዎች በፖሊስ ቃለ መጠይቅ ተደርጎላቸዋል ሲል የፍትህ አካላትን ዋቢ አድርጎ ኤኤፍፒ ዘግቧል። በመጨረሻም ሮጀር ፌዴረር ከዚህ ወር በኋላ ጡረታ እንደሚወጣ አስታወቀ። ከመንግስየም ታላላቅ የሜዳ ቴኒስ ተጫዋቾች አንዱ የሆነው ሮጀር ፌዴረር ከጥቂት ቀናት በኋላ በለንደን ከሚጀምረው የሌቨር ካፕ ጨዋታ በኋላ ራሱን ከሜዳ ቴኒስ እንደሚያገልጿል። የ20 ጊዜ የግራንድ ስላም ሻምፒዮኑ በጉልበት ህመም ምክንያት ከዊምብልደን 2021 ጀምሮ በውድድር አልተሳተፈም። የ41 ዓመቱ ስዊዘርላንዳዊ ፌዴረር ባወጣው መግለጫ ብዙዎቻችሁ እንደምታውቁት ባለፉት 3 አመታት በጉዳትና በቀዶ ጥገና ተግዳሮቶች ገጥመውኛል ያለ ሲሆን ወደ ሙሉ የውድድር ዘመን ለመመለስ ጠንክሬ ሰርቻለሁ፣ ነገር ግን የሰውነቴን አቅምና ወሰን አውቃለሁ ሲልም አክሏል። በ24 አመታት የሜዳ ቴኒስ ህይወቱ ከ1500 በላይ ግጥሚያዎችን ማድረጉን አስታውሶ አሁን የውድድር ህይወቴን የማቆምበት ጊዜ መቼ እንደሆነ ማወቅ አለብኝ ብሏል። ከዚህ ወር በኋላ ከሚወደው የቴኒስ ውድድር እንደሚሰናበትም ነው የገለጸው። ዛሬ መረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮች ለምሽቱ የያዝናቸው ዝግጅቶች በዚሁ ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ቆንጂት ታየ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳቸው የቆየሁት ስመኝሽ የቆየ ነበርኩ። ነገ በሌሎች ፕሮግራሞች እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
Experience.